እኮ ማለት በሳምንት አንድ ቀን በሁድለት የምናደርገው ተሰባስበን የጌታን ቃል ምንሰማው ወይ ደግሞ ምንዘምረው እንቅስቃሴ ብቻ ሳይሆን የየለት ተግባር ነው። አምልኮ ማለት የአንድ ቀን ጉዳይ በሳምንት ሳይሆን የየለት እንቅስቃሴያችን ነው። እና አምልኮ ማለት ቃላችን ብቻ ሳይሆን የምንናገረው ብቻ ሳይሆን ኑሯችንም ማንነታችንንም ሁሉ ጠቅልሎ የሚይዝ ነው። አምልኮ የሚለው ነገር ወይ መዘመራችን ወይ መስበካችን ብቻ ሳይሆን ኑሯችንንም ደግሞ ከኑሮም አልፎ ማንነታችንንም የሚያጠቃልል ነው እያልን ተነጋግረን ነበር። እግዚአብሔር አምላካችን ስሙ የተባረከ ይሁን። ያገለግለኝ ዘንድ ህዝቤን ልቀቅ ሲል እግዚአብሔር ህዝቡ በባርነት የነበረውን የእስራኤልን ህዝብ ነፃ የማውጣቱ ምክንያት ያገለግለኝ ዘንድ ነው ብሎ ለፈርዖን ያመልክት እንዲነገረው ፈልጎ ነበር። በሙሴ በኩል ህዝቤን የምፈልገው ከዚህ ባርነት ነፃ ማውጣው እንዲያገለግለኝ ነው። አንተ በባርነት ስለያስከው ሊያገለግለኝ አልቻለም፣ ሊያመልከኝ አልቻለም እና ነፃ እንዲወጣ ፈልጋለሁ ብሎ እግዚአብሔር ነፃ ህዝቡን እንዴት እንዳወጣና ከዛ ወደ አምልኮ እንዴት እንደጠራቸው ተመልክተን ነበረ። ስለዚህ ያየነው ነገር ምንድነው? በእግዚአብሔር ዋና ሐሳብ ላይ ሰይጣን በዘመናት እንዴት እንደሄደ ተመልክተናል። በእግዚአብሔር ዋና ሐሳብ ላይ ፍጥረትን ሲፈጥር እግዚአብሔር እንዲያመልኩት ነው። ስለዚህ ሰይጣን ደግሞ በእግዚአብሔር ዋና ሐሳብ ላይ እንዴት ይነሳ እንደነበረ ማለትም መላእክትን እንኳን ሲያስት ከመጀመሪያው በእግዚአብሔር ሐሳብ ላይ ሲነሳ ነው። አዳምና ሔዋንን ሲያስታቸው በኤደን ገነት ሲኖሩ ሳሉ እግዚአብሔርን እንደ ተጠሩበት መንገድ ሲያመልኩት ሳሉ ሲያስታቸው የእግዚአብሔር ዋና ሐሳብ ላይ ሲነሳ ነው የምንመለከተው። ከዚያም በኋላ ደግሞ የመረጠውን ህዝብ እስራኤልን ህዝቤ ነው የተቀደሰ ህዝቤ ነው ብሎ የመረጠውን ህዝብ በእስራኤል ላይ ተነስቶ ደግሞ ሰይጣን እንደገና በዳዊት በኩል እንዴት አስቷቸው በእነሱ ላይ እንዴት መቅሰፍት እንዳመጣ ተመልክተናል። ነገር ግን እንደዚሁ ደግሞ በእግዚአብሔር የተወደደውን ኢዮብን ሊያስተው ፈልጎ እርሱ ጋር ግን እንዳልተሳካለት ተመልክተናል። መልካም ምሳሌ አድርገን ወስደናል ኢዮብን። ስለዚህ እኛም ደግሞ እንደ ኢዮብ ከሰይጣን ተጽዕኖ ነፃ ሆነን እግዚአብሔር እኛን የጠራበትን ዓላማ እኛን በልጁ በጌታ በኢየሱስ ክርስቶስ ክቡር ደም ያነጻበትን ዓላማ አምልኮን ለርሱ የሚገባውን አምልኮ እንዴት ማቅረብ ይገባናል በሚለው ሐሳብ ተነስተን 3 ነጥብ አይተን ነበር። ስለዚህ ዳዊት ያደረገው ንስሐ ገባ። አምልኮን ባበላሸ ጊዜ ንስሐ ገባና አደሰ ያንን አምልኮ። ስለዚህ ይሄንን ነገር እኛም ልናደርግ ይገባል። ንስሐ ገብተን አምልኳችንን ማደስ አለብን። ከእግዚአብሔር ጋር እንደገና መስማማት አለብን። ደግሞ ሁለተኛ ከምንሰማው ነገር እንጠበቅ ነበር ያልነው። ከምንሰማው ነገር እንጠበቅ፣ ምክንያቱም መላእክቶች የሳቱት ከሚሰሙት ነገር ስላልተጠበቁ ነው። መስማት የሚገባቸው የፈጠራቸውን አምላካቸውን እርሱን ነበር፣ የሰሙት ግን ሰይጣንን ነበር። ሔዋንና አዳም የሰሙት እግዚአብሔርን ሳይሆን ሲስቱ የሰሙት ሰይጣንን ነበር። ዳዊት የሳተው መቅሰፍት በእስራኤል ላይ የመጣው ሰይጣንን ሰምቶ ነው የሳተው። ስለዚህ ከምንሰማው ነገር እንጠበቅ። እግዚአብሔር የሚናገረውን እሰማለሁ ይላልና የእግዚአብሔር ቃል። ስለዚህ እግዚአብሔርን ነው መስማት ያለብን። የፈጠረንን የሚያኖረንን እግዚአብሔርን ነው መስማት ያለብን። ስለዚህ ኢዮብ ግን የሰይጣንን አልሰማም፣ የሚስቱንም እንኳን የስንፍና ሐሳብ አልሰማም፣ አምልኮን አላስቀረም። የተጠራበትን ዓላማ የሚኖርበትን ዓላማ ፈጽሟል ኢዮብ ነበር የተባባለ። ስለዚህ እነዚህ 3 ነጥቦችን ያየን ዛሬም እምንነጋገረው በዛ ሐሳብ ቀጥለን ነው እና እግዚአብሔርን ለማምለክ የተሰጠን ነገር አለ። ግን ያ የተሰጠን ነገር ምናልባት ወድቆ ጠፍቶ ሊሆን ይችላል። ዛሬ እግዚአብሔርን ለማምለክ እንዳንችል ያደረገን ነገር ያ ነገር ከኛ ጋር የለም ይሆናል። ዛሬ ግን እኔ ነግራችኋለሁ እግዚአብሔር ያንን ይመልስልናል። እግዚአብሔር ስሙ ይባረክ። ያገለግለኝ ዘንድ ህዝቤ ልቀቅ ብሎ ከባርነት ህዝቡን ነፃ ያወጣ እግዚአብሔር ወደ ዋና ሐሳቡ ህዝቡን የጎተተ ያመጣ እግዚአብሔር ዛሬም ወደ ዋና ሐሳቡ ህዝቡን ማምጣት ይፈልጋል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እግዚአብሔር የሰጠን ነገሮች አሉ እርሱን እንድናመልከው። ያ ነገር ግን ዛሬ የለም ይሆናል ከኛ ጋራ። ስለዚህ አቅም የለም ይሆናል እግዚአብሔርን ለማምለክ። እግዚአብሔርን ደስ የሚያሰኘው ነገር ለማድረግ አቅም አጥተን ሊሆን ይችላል ከዛ ነገር የተነሳ። እግዚአብሔር ግን ያንን ይመልስልናል። እግዚአብሔር ስሙ የተባረከ ይሁን። እስቲ ይህንን ስፍራ እናነብና ከዛ በኋላ እንጸልያለን ጌታ እንዲናገረን። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 7 ድረስ በጌታ በኢየሱስ ስም አነባዋለሁ። እስቲ ሁላችንም ቆመን የጌታን ቃል በአንድ ላይ እናነባዋለን። ለጌታ ቃል ክብር ተነስተን ቃሉን እናንብበውና ከዛ በዛው እንጸልይና ጌታ እንዲናገረን ደግሞ የዕለቱን ቃል እንዲሰጠን እንለምነዋለን። የነቢያትም ልጆች ኤልሳዕን እነሆ በፊቱ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከባሪያዎች ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው የተዋስኩት ነበረ ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለው። ብረቱም ተንሳፈፈ። እርሱም ወሰደው አለ። እጁንም ዘርግቶ ወሰደው ይላል እግዚአብሔር ቅዱስ። ሁላችንም እንጸልያለን። ጌታ ድምጽህን አሰማነን ብሉስ። ለግላችን ድምጽህን አሰማነን ብሉስ። ሃሌሉያ። ሁላችንም እንጸልያለን። ሬማ ካላቦ ሴምፕሬግለዲያ ፓራጋና ማሴንደ ኢታላማሶን ትሪጌቴሌቬሽን ታራካላቦ ሬዲያ ሮማንቲ አላካና ማሴንታ ኤሎማ ካንቲራ ኮላባራዲያ ሃሌሉያ 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 ኢየሱስ ሬማ ካምፒራ ኮላዲያ ሪካና ማሴንቲ ኤላማና ሙሴን ፕሮኮኒ ሜሽንዶ ሃሌሉያ ሪያ ማንታናና ሙሴ ሬፔንታና ማሳንቶ ዮ ሃሌሉያ 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 ኦ ሃሌሉያ አሜን። የኔ ጌታ እግዚአብሔር ሆይ ጥንትም የነበርክ ዛሬም ለዘላለምም የምትኖር የማትለወጥ የማትቀየር ዘላለማዊ አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ስለዚህ ቀን እግዚአብሔር ሆይ ምሕረት እጅግ በስቶልን ርኅራኄ ፍቅር እጅግ በስቶልን ዛሬም በሕይወት ተገኝተን ተጠብቀን እግዚአብሔር ሆይ በፊትህ አለን ተመስገን። ጌታ የሰማዩ አባታችን ሆይ አንተ ለልጆች የሚያስፈልገውን የምታውቅ አምላክ ስለ ሁሉም ነገር እጅግ አድርገን እናመሰግንሃለን። ጌታ ሆይ አዎ እግዚአብሔር መልካም ነው እንደሚለው ቃል አሜን። መልካም አምላካችን የሚመስልህ የሌለ እግዚአብሔር ሆይ ስለ ሁሉም ነገር ተመስገን። ስለ ሁሉም ነገር ከፍ ከፍ በል። በመካከላችን ስላለ ስምህ ይባረክ። ጌታ ሆይ እናመሰግንሃለን። ክብር ምስጋና ሁሉ ታላቅነት ሁሉ ለስምህ ከዘላለም እስከ ዘላለም ይሁን። የዲያብሎስ ሥራ የክፉ ሥራ በጌታ በኢየሱስ ክርስቶስ ስም የታሰረ እንዲሆን እንጸልያለን። ጌታ ሆይ በቃል ላይ የሚነሳ ቃልህን በተከፈተ ልብ እንዳንሰማ የሚያደርግ በቃል ላይ ጥርጥር እንዲኖረን የሚያነሳሳ የጠላት ሥራ በኢየሱስ ክርስቶስ ስም የተመታ እንዲሆን እንጸልያለን። ኦ ሃሌሉያ። እግዚአብሔር ሆይ መንፈስህ በመካከላችን ይመላለስ። መንፈስህ በመካከላችን ይምጣ። እግዚአብሔር ሆይ ተናገረን፣ ድምጽህን አሰማን። ኦ ጌታ ሆይ እለፍ በመካከላችን። ስለ ሁሉም ነገር እናመሰግናለን በጌታ በኢየሱስ ክርስቶስ ክቡር ስም አሜን አሜን። ጌታ ይባርካችሁ። ቁጭ እንላለን። ስልክ ድምጽ ያላጠፋችሁ በዛው ምልክት ይሆናችሁ ድምጽ እናጠፋለን። ጌታ የተመሰገነ ይሁን አሜን። ጌታ ብቻ ይናገረን አሁን። እሺ እዚህ ሁለተኛ ነገሥት ምዕራፍ 6 ቁጥር 1 7 ላይ እንዳነበብን ነቢያቶች ስፍራ ጠቦናል አሉት ኤልሳህን መጣው ስለዚህ ስፍራውን እናስፋ የምንቀመጥበትን ስፍራ እንስራ ሲሉት እንመለከታለን ስለዚህ ወደ ዮርዳኖስ እንሂድ ከኛም ያንዳንዱ ከዚያ መሰሶ ያምጣ የምንቀመጥበትንም ስፍራ በዚያ እንስራ አሉት ይላል የእግዚአብሔርን ስራ የሚሰሩ ናቸው እነዚህ ነቢያት ከኤልሳ ጋር ብዙ ጊዜ አጠፋሉ ከርሱ ጋር በሚቀመጡበት ስፍራ ጠቧቸዋል ስለዚህ ያንን ማስፋት ነው የፈለጉት ያንን መስራት ፈለጉ ማስፋት ፈለጉና ከዛ ይሄንን ሐሳብ ይዘው ወደ ኤልሳ ሄዱ ይሄ ደግሞ መልካም ሐሳብ ነው ኤልሳን ደስ አሰኘው ስለዚህ መልካም ሐሳብ ነው ሂዱ አለ ስለዚህ አንደኛው ነብይ ደግሞ አንተ ደግሞ ከኛ ጋራ ና አለው አንተ ደግሞ ከኛ ጋራ ና ባሉት ጊዜ እሺ መጣለሁ ብሎ ከእነርሱ አንዱ አንተ ደግሞ ከኛ ከባሪያዎች ጋር ለመሄድ ፍቀድ አለ እርሱም እሄዳለሁ አለ ከእነርሱም ጋር ሄደ ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ ለመሰሶም ይሆን ከእነርሱም አንዱ መሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ እርሱም ጌታዬ ሆይ ወየው ወየው የተዋስኩት ነበር ብሎ ጮኸ ይላል እግዚአብሔር ቃል እና ያንዳንዳቸው ነቢያቶች ለመሰሶ የሚሆነውን እንጨት በሚቆርጡበት ጊዜ ምሳር አላቸው መጥረቢያ ማለት ነው ያንን መጥረቢያ ይዘው ያንን ነገር ለምሰሶ የሚሆነውን እንጨት እየቆረጡ ሳሉ ያንዱ ነብይ የምሳሩ ብረት ወለቀበትና ውሃ ውስጥ ገባበት የዚህን ጊዜ ወየው ወየው እያለ መጮህ ጀመረ የራሴ አልነበረም የተዋስኩት ነበር የተውሶ ነበር እያለ መጮህ ጀመረ የዚህን ጊዜ ኤልሳ ወደሱ መጣና ወዴት ነው የወደቀው ነው ያለው ወዴት ነው የወደቀው ባለው ጊዜ ያንን የወደቀበትን ስፍራ አሳየው እንጨት ቆርጦ ወደዛ ጣለ ይላል እግዚአብሔር ቃል ኤልሳ የዛን ጊዜ ምን ሆነ ይላል ብረቱ እስቲ ያነበበ ብረቱ ምን ሆነ አረ ብረቱ ምን ሆነ ተንሳፈፈ ብረቱ ተንሳፈፈ ብረት ሲንሳፈፍ ያየ እስቲ ከኛ መካከል ከዚህ በፊት ብረት ሲንሳፈፍ ያየ ሰው እንደው ወደ ሳይንሱም ማን ነው ወደ ፊዚክስም ወደ ምንም ሄዳ ያስፈልገው እንደው ብረት ይንሳፈፋል የሚል ካለ ቢነግረን ደስ ይለኛል እዚህ ቦታ ላይ ያልተጠበቀ ተአምር ሆነ ብረቱ ተንሳፈፈ መጥረቢያው ማለት ነው ሁላችንም እናቃለን መጥረቢያ እና እንጨቱ አለ የእንጨቱ ላይ መቆረጫው ፓርት ምንድነው ብረት ነው ስለታለው እና በዛ ነው ሲቆርጡ የነበረው አንዱ ነብይ ከነቢያቶቹ መካከል ተውሶ ነው ያመጣው የተውሶ ነው የራሱ አይደለም መስራት ፈልጓል የእግዚአብሔርን ቤት መስራት ፈልጓል ነገሩን ማስፋት ፈልጓል በቃ ተስማምተዋል አንድ ላይ ተስማምተው ግን በምን መስራት ስለሌለው መሳሪያ መዋስ ነበረበት ተውሶ አመጣ በቃ ሰላም ነው ብሎ ሁሉ ነገር ሲቆርጥ ድንገት ወለቀ ለካ ውሃ ጠገብናቸው ውሃው ጥልቅ አለበት እንዴት ያውጣው ገባበት ከዛ መጮህ ነው ያለው ተስፋ በቃ ወየው 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 ብሎ መጮህ ምናልባት ነቢያት በዛን ጊዜ እግዚአብሔርን እያገለገሉ ናቸውና እግዚአብሔርን ተስፋ አድርገው የሚያገለግሉ ናቸውና የላቸውም ገዝቶ ለመክፈል አይችልም አቅሙ የለውም እና በጊዜው ደግሞ ያ ነገር ማለት ውድ ነው በጊዜ በዛ ዘመን በዚህ ዘመን ማሰብ የለብንም በዛ ዘመን ያ ብረት ማለት ከባድ ነው ዋጋው ስለዚህ ከዛ የተነሳ ይመስለኛል የሚጮህ እንጂ ዛሬ የመጥረቢያ ብረት ወልቆ ቢገባ ውሃ ውስጥ ያስጮሃቸዋልና አያስጮነንም ሄድ ብለን መግዛት ነው ምንም ጩኸት የለም ጸሎት ማርስታን ይዘው ግን በዛን ጊዜ በጣም እንትን ነበረ ውድ ነበረ እንዲህ ማሰብ አለብን ውድ የሆነ ነገር ስለነበረ እና ገባበ ሲጮ የእግዚአብሔር ሰው መጣ ኤልሳ መጣና ወዴት ነው ያለው ወዴቱ ጋር ነው የወደቀው እዚህ ጋር ነው ቦታውን ባሳየ ጊዜ እንግዲህ ምን አይነት በዛን ጊዜ ምን አይነት አሰራር እንደሆነ አላውቅም ግን እንጨት ቆርጦ ጣለ ነው የሚለው የእግዚአብሔር ቃል እዛው ውሃው ጋር እንጨት ቆርጦ ኤልሳ ጣለ እዛ ጋር በጣለ ጊዜ ብረቱ ብድግ አለ ይሄ ምን አይነት ፎርሙላ እንደሆነ አላውቅም ብድግ አለ ብረቱ እግዚአብሔር ስሙ የተባረከ ይውላችሁ ይሄ መጥረቢያ ለዚህ ለነብዩ በጣም አስፈላጊ ነገር ነበር ለምንድን ነው የእግዚአብሔርን ስራ የሚሰራበት መሳሪያው ነበር መሳሪያው ነው የእግዚአብሔርን ስራ ሊሰራ ተነስቷል መሳሪያው ነው ያለ መጥረቢያው ሊቆረጥ አይችልም። ሰውየውና መጥረቢያው አብሮ መሆን አለባቸው። ሰውየው ብቻ ዛፉን ሊወዘውዘው ይችላል፣ ግን ሊቆርጠው አይችልም። ሚቆርጥበት መሳሪያ ያስፈልገው ነበር። እሱም ደግሞ መሳሩ ነው። ድንገት ካያያዝ ጉድለት ሊሆን ይችላል፣ ወይም ደግሞ ከሌላ ምክንያት ሊሰጥ ይችላል። ግን ሄደበት፣ ወደቀበት፣ ስራው መስራት አልቻለም። በቃ ማገልገል አልቻለም። ማቆም ነበረበት። ዛፉን ይወዘውዘዋል እንጂ ሊገነጥለው አይችልም። ሊቆርጠው አይችልም ነበር። ስለዚህ ምን መሆን ነበረበት? መጮህ ነበረበት። እርዳታ ፍለጋ፣ ጩኸቱ እርዳታ ፍለጋ ነው። ጥሪ ነው፣ የእርዳታ ጥሪ ነበረ ጩኸቱ። ከዚህ የተነሳ እግዚአብሔር ያልጠበቀውን ተአምር አደረገለት። ተአምር ሆነ። የብረቱ መንሳፈፍ ተአምር ነው። ወንድሞቼ እናቶች፣ የእግዚአብሔር ልዩ አሰራር ተአምር ነው። በቃ ተአምር። እግዚአብሔር የተገለጠበት ስፍራ ነው። እግዚአብሔር ስሙ የተባረከ ይሁን። ዛሬም ወንድሞቼ የእግዚአብሔርን ስራ ስንሰራ የወደቀብን ነገር ይመለሳል ነው የምላችሁ። እግዚአብሔር ተአምርን አድርጎ ያመጣዋል። ባልጠበቅነው መንገድ መልሶ ወደኛ ያመጣዋል። ከእጃችን ያመለጠ ስንሰራ ቆይቶ ከእጃችን ያመለጠ ምናልባት ያስጮኸን ወየው ወየው ብሎ ያስጮኸን ነገር፣ እርዳታ ፍለጋ ጥሪ ያስኬደን ነገር ይመጣል፣ ይመለሳል። የሚያምን ብቻ አሜን ይበል። ይመለሳል፣ ይመጣል። እግዚአብሔር ስሙ ይባረክ። ይሄ ሰው የተውሶ ነበር አለ። የራሱ አይደለም፣ በቃ የራሱ አይደለም። የራሳችን ያልሆነ ከጌታ የተቀበልነው ነገር፣ የእግዚአብሔርን ስራ ስንሰራበት የቆየነው ነገር ድንገት ግን ከእጃችን ላይ ዱብ ያለ፣ ድንገት ያጣ ነው። የት ሄደ ያልነው፣ በፊት ነበረኝ፣ አሁን የት ሄደ? በፊት እንዲያደርግ ነበር፣ አሁን የት ሄደ? ምንም መስራት እኮ አልቻልኩም፣ ምንም እኮ እንደ ድሮ መሆን አልቻልኩም፣ ልቆርጠው አልቻልኩም እኮ፣ የት ሄደ የምንለው ነገር ይመለሳል። እግዚአብሔር ስሙ ይባረክ። ሃሌሉያ! አረ ይመለሳል። የሚያምን አሜን ይበል። ይመለሳል። እግዚአብሔር ስሙ ይባረክ። ግራ የተጋባንበት ነገር፣ ያስጨወን ነገር፣ ግራ ግብት ብት ብሎን የኛ አይደለም ነገሩ። በአደራ ነው የተቀበልነው፣ ልንሰራበት ነው። በአደራ ነው እኛ እጅ የገባው ነገሩ እና ሌላ ነገር ልናደርግበት ነበረ፣ ግን የለም። ሶስት ነጥቦች እንሰጣቸዋለሁ። የተዋስ ነው በተውሶ እጃችን የገባ የኛ ያልሆነ፣ ያ ደግሞ የመጣው ከእግዚአብሔር ነው። ከእግዚአብሔር ነው ወደኛ የመጣው ነገሩ። ግን የእግዚአብሔርን ስራ ልንሰራበት ነው። የእግዚአብሔርን ስራ ልንሰራበት ነው፣ ግን ስንፈልገው የለም። ድንገት ምናልባት አተነው ሊሆን ይችላል ከህይወታችን እና ግራ ተጋብተን ወይ እየጮህንበት ሊሆን ይችላል። እንደገና ደግሞ ምናልባት ወይ ደግሞ ከኛ መጥፋቱንም ላናውቅ እንችላለን። አሁን ግን እንተዋወቃለን። እሺ፣ የመንፈስ ፍሬ፣ የመንፈስ ፍሬ። መጀመሪያ የመንፈስ ፍሬ፣ የመንፈስ ፍሬ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን በተቀበልን ጊዜ፣ ዳግም በተወለድን ጊዜ የእግዚአብሔር መንፈስ በእኛ ውስጥ መጥቶ አድሯል። እግዚአብሔር ስሙ የተባረከ ይሁን። የመንፈስ ፍሬ ማለት ምን ማለት ነው? አዎ፣ በገላትያ 5:22 ላይ እንደተጻፈ ብዙዎቻችሁ ታውቃላችሁ። እዛ ቦታ ላይ የጌታ የኢየሱስ ክርስቶስ ባህሪ፣ ክርስቶስን በምንቀበልበት ጊዜ የልጁን መልክ እየመሰልን የእርሱን ባህሪ በእኛ ላይ እንዲታይ፣ ይሄ የእግዚአብሔር ፈቃዱ ነው። ቃሉ ያዛል። ድሮ በስጋ ፈቃድ ተመላልሰን ነበረ። ጌታን በማናቅበት ዘመን በስጋ ፈቃድ ተመላልሰናል። ጌታን በተቀበልንበት ጊዜ ግን ምን ሆነ? መንፈስ ቅዱስ በእኛ ውስጥ አደረና በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እንደሚናገር እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን ቅርንጫፍ ቆርጦ ይጥለዋል እያለ ይናገራል እዛ ቦታ ላይ። እና እኛ በቅርንጫፍ ነው የምንመሰለው። ከወይኑ ግንድ ጋር ተጋጥመን ስላለን፣ ከክርስቶስ ጋር ተጋጥመን በአንድ ላይ ስለምንኖር የእርሱን ባህሪ እንድንለብስ ይሄ የእግዚአብሔር ፈቃድ ነው። ስለዚህ ክርስቶስን ከተቀበልንበት ጊዜ ጀምሮ ያ የመንፈስ ባህሪ እኛ ላይ መሆን ጀምሯል። ያ የመንፈስ ፍሬ ያ ክርስቶስን የሚመስል ባህሪ በቀደመው ዘመን አው የጥላትን ባህሪ ነበር ብናውቀውም ባናውቀውም እናንጸባርቀው በተለያየ መጠን እናንጸባርቀው ነገር ግን ክርስቶስን ባወቅንበትና በክርስቶስ ህይወት መኖር ጀምረን መጓዝ ከጀመርንበት ጊዜ ጀምሮ ያ የመንፈስ ፍሬ ነው የመጣው። ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ የውሃት እምነት፣ ራስን መግዛት ነው ይላል እዛ ገላትያ ምዕራፍ 5 ላይ ቁጥር 22 ላይ ሄደን ስናነብ እነዚህ ነገሮች በእኛ ላይ መምጣት ጀምረዋል። በፊት ማንወደውን ነገር እንወዳለን፣ ማንወዳቸውን ሰዎች እንወዳቸዋል። መንፈሱ ነው ያንን ያደርገ የነበረው። ያ የእግዚአብሔር መንፈስ ወደ ውስጣችን መጥቶ ያደርገዋል። ይሄ መንፈስ ፍሬ የምንመጻደቅበት ወይም የምንመካበት ነገር አይደለም፣ የኛ አይደለም። መንፈሱ ነው ያንን ነገር ያደረገው። በክርስቶስ ስለሆንን ክርስቶስ በእኛ ውስጥ ሆኖ ያንን ባህሪ እንድንለማመድ ያደርጋል። ያንን ኑሮ እንድንኖር ያደርጋል። ያ የመንፈስ ፍሬ በእኛ ላይ እንዲታይ ያደርጋል። ጌታ መንፈስ ቅዱስ ስለዚህ የኛ አይደለም፣ የእግዚአብሔር ነው። ይሄ ሲሆን ደግሞ ምን ይሆናል? እዛ ዮሐንስ ወንጌል ምዕራፍ 15 ላይ ሄደን ስናነብ ይሄ በሚሆንበት ጊዜ ላንብበው ምዕራፉን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። እኔ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸዋል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆኑላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል ይላል። እና እነዚህ ፍሬዎች በሚኖሩበት ጊዜ፣ ይህ ፍሬ በሚታይበት ጊዜ ሰዎች ህይወታችንን ያዩታል። ሰዎች ህይወታችንን አይተው ጌታን እግዚአብሔርን ያከብሩታል ነው የሚለው እግዚአብሔር ቃል። ከሚታየው የመንፈስ ፍሬ የተነሳ እነማን ናቸው እነሱ ሲባል፣ ማን ነው እሱ ሲባል፣ አንዳንድ ነገር ለየት ያለ ነገር ሲታይ በህይወታችን ማን ነች እሷ ማን ነው ሲባል፣ እሱ ጴንጤ ነው ይባላል። በስራ በትምህርት ቤት በተለያየ ቦታ እና በእኛ ላይ የሚታየው ነገር ከዛ የተነሳ ማንነታችን ይታይና ከዚያ በኋላ እግዚአብሔርን ያከብሩታል። የምናመልከውን አምላካችንን ያከብሩታል። መጽሐፍ ቅዱስ እግዚአብሔር ይከበራል ይላል። ከፍሬው የተነሳ ይከበራል ይላል። ለዚህ ነው መግቢያችን ላይ አምልኮ ከቃላችን ያለፈ ኑሮ ከኑሮም ያለፈ ማንነታችን ነው፣ ባህሪ ነው። የመንፈስ ፍሬ የክርስቶስ ባህሪ ነው በህይወታችን የሚታየው። እና ሰዎች በጥላቻ በሚመላለሱበት ዓለም ውስጥ እኛ በፍቅር የምንመላለስ ከሆነ ያ የክርስቶስ ፍቅር ውስጣችን እኛን ገዝቶ በዛ በክርስቶስ ባህሪ አድገን በዛ ስንመላለስ፣ በጥላቻ በሞላበት መካከል በፍቅር ስንመላለስ እንታያለን። እንደ ብርሃን ሆነን እንታያለን። ያ የክርስቶስ ፍሬ ይታያል። ያ የመንፈስ ፍሬ ይታያል። ግን የምንመካበት አይደለም። ያ ጌታ ነው በእኛ እየታየ ያለው። ክርስቲያኖች ስለሆን ያ መሆን አለበት። አለመሆኑ ነው ጥያቄ ችግር ውስጥ የሚከተን መጠየቅ ያለበት። ግን መሆኑ ትክክለኛ ነገር ነው። ክርስቲያን እስከሆንን ድረስ ያ ባህሪ በእኛ ላይ መታየት አለበት። በፍቅር መመላለስ አለብን። በትዕግስት መመላለስ አለብን። በየዋህነት መመላለስ አለብን። በእውነት መመላለስ አለብን። ውሸት በሞላበት ዓለም ውስጥ ስንመላለስ እኛ በእውነት መመላለስ አለብን። ነው ውሸትን አልፈልግም ማለት ስንል እንታያለን። ማን ነው እሱ ይባላል። ማነች እሷ? እነማን ናቸው እነሱ? ለምንድን ነው እንደዚህ የማያደርጉት? ለምንድን ነው እነሱ ጉብማ ያስ ለምንድን ነው እነሱ እንደዚህ ሌላው የሚያደርገው ነው ማያደርጉ ጴንጤ ነው ጴንጤ ናቸው ይታያል ኑሯችን ኑሯችን ይታያል ከውሸት ጋር አለመኖራችን ሲታይ ከእውነት ጋር መኖራችን ሲታይ ኑሯችን ይታያል ያም ፍሬ ነው የመንፈስ ፍሬ ነው ድሮ አልኖርንበትም አሁን ግን ስንኖርበት ይታያል ነገር ግን አለ ወይ ከዚህ የተነሳ እግዚአብሔርን ሥራ እንሰራለን ከዚህ የተነሳ አምልኮ በእኛ ህይወት አለ ቸርች ሳንመጣ ሥራችን ሆነን ነው ምን ያመለክ በኑሮ ያመለክነው ነው እግዚአብሔርን በኑሮ ውስጥ ያመለክነው በተለያየ ቦታ ሆነን እናመልከዋለን በኑሮ ዝማሬ ባይኖርም ቃል እየሰማን ባይሆንም ያመለክነው ነው በኑሮ ውስጥ ኑሯችን ባህሪያችን በሰዎች መካከል ስንመላለስ ያንንም ባህሪ ስናሳይ ያመለክነው ነው ያመለክነው ነው እግዚአብሔርን ጠላት ግን እንደዚህ አይነት ኑሮ እንድንኖር አይፈልግም እግዚአብሔር ከዚህ አይነቱ ነገር ነፃ ሊያወጣን ነው የሚፈልገው ያንን እውነተኛ የክርስቶስን ባህሪ የመሰለውን ኑሮ እየኖርን በማንኛውም ቦታ እየገባን ስንወጣ ያንን የክርስቶስን ባህሪ ለብሰን እንድንወጣ እንድንገባ ነው የሚፈልገው ጌታ ያንን ባህሪ ይዘን በዘመዶቻችን መካከል በቤተ ክርስቲያን ምእመናን መካከል በስራ ቦታ ካሉት ሰዎች ጋር የሚያምኑ ይሁኑ የማያምኑ በማንኛቸውም ፊት ወነን ያንን የክርስቶስን ባህሪ ለብሰን እንድንወጣ እንድንገባ የእግዚአብሔር ፈቃድ ነው አለ ወይ ዛ ያ የክርስቶስ ባህሪ ያ የመንፈስ ፍሬ ዛሬ በእኛ ህይወት አለ ወይ አለ ወይ ከሌለ ያ ሰው በእውነት እኔ እንደዚህ አይደለሁም እዚህ ገላት ያለ እንደተጻፈ አይነት አይደለሁም ይሄ ነገር አይታይም ብንል ያ ሰው ምን አረገ ነብዩ ጮኸ እኔ እግዚአብሔርን ሥራ መስራት አቃተኝ ብሎ ጮኸ የእግዚአብሔር እርዳታ ከሰማያት መጣለት የእግዚአብሔር እርዳታ መጣና ተአምር አደረገለት ይሰራ የነበረበት ዕቃ መሳሪያ ወደቀበት ዛሬ የእግዚአብሔርን ሥራ ልንሰራ ተጠርተናል እርሱን ማምለክ ነው ተባብለናል ባለፈው ጊዜ እርሱን ማምለክ ነው እርሱን ማወቅና በፈቃዱ መመላለስ ነው በእርሱ ሐሳብ በቃሉ መውጣት መግባት ነው ስለዚህ እንደዛ የሆነን ካልመሰለን ጌታ ሆይ እባክህ ህይወቴን አድሰው ብለን ልንጮህ ይገባናል መጮህ አለብን የመኖራችን ዓላማ ነው የተፈጠርንበት ዓላማ ነው ዳግም የተፈጠርንበት ወይም ዳግም የተወለድንበት ዓላማ ነው እግዚአብሔርን ማምለክ ወደሱ መጮህ አለብን በእውነት የተመላለስን ካልመሰለን በጽድቅ የተመላለስን ካልመሰለን መጮሃለብን የእግዚአብሔር እርዳታ ይመጣል የእግዚአብሔር ፈውስ ይመጣል እንደገና ህይወታችንን ያድሰዋል እንደዛ ነው ያደረገው ዳዊት እንደዛ ነው ያደረገው እግዚአብሔርን ባሳዘነ ጊዜ ጠላትን ድምጽ ሰምቶ ባሳዘነ ጊዜ ጮኸ የዛን ጊዜ እግዚአብሔር እንደገና ጎበኘው እንደገና አደሰው ወደ ነበረበት ነገር መለሰው እግዚአብሔር ስሙ ይባረክ እኛንም ወንድሞቼ እናቶች ያ የመንፈስ ፍሬ እንደገና እንዲያብብ ያደርገዋል በእኛ ላይ እንደገና እንዲያብብ እንዲያፈራ ያደርገዋል የክርስቶስ ባህሪ እንዲታይብን ያደርጋል አንዳንድ ጊዜ ለራሳችን ምክንያት እንሰጣለን ያልታገስም እንላለን መጽሐፍ ቅዱስ ይታገሳል ነው የሚለው በቃ ፍቅር ይታገሳል ፍቅር ሊኖር ይገባል ብሏል መታገስ አለብን ነው የሚለው ጌታ ሆይ እኔ ትግስት አጥቻለሁ ብዬ ነው ልጮህ የሚገባኝ እንጂ እኔ ታጋሽ አይደለሁም ብዬ ምክንያት መስጠት አይገባኝም አይገባኝም ያ የመንፈስ ፍሬ ታጋሽነት ነው አንዱ ይላል ታጋሽነት ነው ይላል አንዱ ስለዚህ ያ ፍሬ መታየት አለበት ያ ነገር ዛሬ አለ ወይ በህይወታችን ወይስ ወድቋል አንዳንዱ ከአንዳንዱ ሁኔታዎች የተነሳ ወዳድቀዋል በቃ ከአንዳንድ ከምናልፍበት ነገር የተነሳ አንዳንዱ ነገር ይጠፋል ከህይወታችን በቃ ጥፍት ይላል በቃ ጥፍት ይልብናል መጽሐፍ ቅዱስ ሲናገር ያው እኛ ራሱ አንዱ የምንታወቀው በአሕዛብ ዘንድ እግዚአብሔርን በማያመልኩ ሰዎች ዘንድ በፍቅራቸው ትታወቃላችሁ ይላል በቃ የትም እንዋል የትም እንግባ ቸርችም እንሁን በፍቅራቸው ይላል ስለዚህ ያ የመንፈስ ፍሬ በእኛ ህይወት መታየት አለበት እግዚአብሔር የተመሰገነ ይሁን ስለዚህ እንደዛ ነብይ ልንጮህ ይገባል እግዚአብሔር ህይወትን እድሳት በእኛ ላይ ያመጣል እግዚአብሔር ስሙ የተባረከ በሁለተኛ ደረጃ እንደገና ከእግዚአብሔር የተቀበልነው የመንፈስ ቅዱስ ስጦታ እግዚአብሔርን በመንግስቱ ውስጥ ሆነን የርሱን ስራ የምናገለግልበት ስጦታ ይሰጠናል ለ ለአንዳንዱ የመስበክ ስጦታ ይሆናል፣ ለአንዳንዱ የመዘመር ስጦታ ይሆናል፣ ለአንዳንዱ የመጸለይ ስጦታ ይሆናል፣ ለሌላው ደግሞ የማስተዳደር ስጦታ ይሆናል፣ ለሌላው ደግሞ ሌላ ስጦታ ይሆናል። ነገር ግን የተቀበልነው ነገር አለ ከርሱ። ያንዳንዳችን ልጁ ሲያረገን እግዚአብሔር የሰጠን ስጦታ አለ በመንግስቱ ውስጥ እንድናገለግልበት። አዎ መጽሐፍ ቅዱስ ሮሜ ላይ እናውጣና እናንብብ። ሮሜ 12 ላይ እግዚአብሔር ቃል ቁጥር 4 እስከ 8 ላይ የእግዚአብሔር ቃል እንደዚህ ይላል፣ በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎትም ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር እያለ ይቀጥላል እግዚአብሔር ቃል። በአካልና በብልት ያለውን ነገር ያነሳና በአካል ውስጥ ብልቶች አሉ፣ ብዙ ብልቶች አሉ። ያንዳንዳቸው ብልቶች የተለያየ ስራ አላቸው፣ ግን የተለያየ ስራ አላቸው፣ ግን ሁሉም ስራ አላቸው እያለ ተናግሮ ከዛ እኛም ደግሞ የተሰጠን ጸጋ አለ፣ ልዩ ልዩ ጸጋ ተሰጥቶናል ለሚለው። ስለዚህ እዚህ ጋር የጠቀሳቸው ነገሮች አሉ፣ ትንቢት አለ እና አገልግሎት አለ፣ ማስተማር አለ፣ መምከር እንደዚህ እያለ ይናገራል፣ ይዘረዝራል። እና የተለያየ አለን፣ ግን የተለያየ ጸጋ ተቀብለናል። ልዩነቱ እንደተሰጠን የማወቅና ያለማወቅ ጉዳይ ነው። አንዳንዱ እኔ የተወሰኑ ሰዎች ጋር ያለ ይመስላቸዋል፣ ክርስቲያኖች የተወሰኑ ሰዎች ጋር ያለ ይመስላቸዋል። እነሱ ምንም የተሰጣቸው አይመስላቸውም። መጽሐፍ ቅዱስ ግን እንደሚለ እያንዳንዳችን የተቀበልነው ነገር አለ፣ ያም ደግሞ በመንግስት ውስጥ የእግዚአብሔርን የመንግስት ስራ እንድንሰራ ሁላችንም እንደየ አቅማችን የተሰጠን ስራ አለ። አይነቱ ይለያይ፣ መጠኑ ይለያይ፣ ግን እያንዳንዱ ሰው ስራ አለው። በእግዚአብሔር ቤት ውስጥ ስራ አጥ የለም። ስራ ፈት ግን ሊኖር ይችላል። አጥ የለም፣ ስራ አጥ የለም፣ ስራ ፈት ግን ሊኖር ይችላል። ልዩነት አለው። ስራው አለ፣ የተሰጠን ያንን ስራ መስራት የምንችልበት ነገር ከጌታ ተቀብለናል። እንደ ተቀበልን ማወቅና በዛ ነገር ራሳችንን አሳድገን ወደዛ ነገር የመግባቱ ጥያቄ እንጂ ስራው አለ፣ የተሰጠን ደግሞ ጸጋ አለ፣ በዛ ስራ ላይ እንድንሰማራ። እግዚአብሔር አምላካችን ስሙ የተባረከ ይሁን። ስለዚህ ወንድሞቼና እህቶቼ ዛሬ እግዚአብሔርን ስራ ወደ አገልግሎት ራሱ አንዳንዴ እኔ ጥያቄ የሚፈጥርብኝ ነገር አለ። አንዳንዴ ስለ አገልግሎት ያለን ሀሳብ ወደ አገልግሎት ስንገባም ስንወጣም ያለንን ሁኔታ ሳየው ሰዎች እንደሚሰጡን ሰዎች እንደሚወስዱብን እናስባለን። አገልግሎትን አንዳንዴ የሚሰጥ እግዚአብሔር ነው። አገልግሎትን የሚሰጥ እግዚአብሔር ነው። ሲሰጠን ደግሞ አምኖን ታማኝ አድርጎ ቆጥሮን በአደራ ይሰጠናል። ያንን አደራ ደግሞ በጥንቃቄ ልናደርገው እስከ ፍጻሜ ልንፈጽመው የሚገባ ነው። መጽሐፍ ቅዱስ ሐዋርያ ጳውሎስ አንድ ቦታ ላይ እንዲህ ይላል ስለ አንድ ሰው፣ ተሰሎንቄ 4:17 ላይ አቅሪጳ የሚባል ሰው አለ። ስለ አቅሪጳ ሲናገር ሰላምታ ሲሰጥ ነው። ሲሰናበት ተሰሎንቄ ሰዎችን ምን ይላቸዋል? አቅሪጳን በጌታ የተሰጠህን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ ይላል። ከጌታ የተሰጠህን አገልግሎት ትፈጽመው ዘንድ ተጠንቀቅ በሉልኝ ይላል። እዛ ቦታ ላይ ምዕራፍ 4 ቁጥር 17 ላይ ታገኙታላችሁ። እና መልእክት ነው የሚልክበት ለአክሪጳ ሐዋርያ ጳውሎስ። እና ስለ አገልግሎት ነው የሚል የተቀበልከው ነገር አለ ይላል። ከእግዚአብሔር የተቀበልከውን ትፈጽመው ዘንድ ተጠንቀቅ በሉልኝ። እና የተቀበልነው ከጌታ ነው። አገልግሎት ስንቀበል የምንቀበለው ከጌታ ነው፣ ከእግዚአብሔር ነው። የሚፈጸም ነገር ነው፣ የሚቋረጥ አይደለም። እስከ መጨረሻ መፈጸም ያለበት ነገር ነው እና በጥንቃቄ መሆን ያለበት ነገር ነው። ደግሞ በጥንቃቄ የሚሆን ያለበት ነገር ነው። እንደፈለግን አንስተ ነው እንደፈለግንም አስቀምጠ ነው የምንሄደውም ነገር አይደለም። ስንጀምረውም ከጌታ እንደተቀበልን አውቀን አገልግሎቱን በአክብሮት ልንይዘው ደግሞ ጣል አርገነውም ያልተመቸ ሲመስላል ነገሩን ጣል አርገነውም የምንሄደው ጉዳይ አይደለም። በቤተ ክርስቲያን ውስጥ ግን እንደዚህ ነገሮች ይታያሉ ይታያሉ። ተወት አርጎ ይከዳል። አንዳንድ ነገሮች ይሁን የሚያስጥለን ያ ሰው እንደወደቀበት መጥረቢያው እንደወደቀበት ብረቱ እንደወደቀበት እግዚአብሔርን ሲሰራ ቆይቶ እንደወደቀበት ድንገት ስንሰራን ቆይና አገልግሎታችንን ስንሰራን ቆይና ድንገት ተወት አርገን እንሄዳለን። ደሞ ተወት አርገን እንሄዳለን። ምን ይሆን ስለ አገልግሎቱ ያለን እውቀት ይሆን ወይስ አንዳንድ ችግሮች የምንላቸው ነገሮች ይሆኑ? ይሄም ሆነ ያ ምክንያት ግን እግዚአብሔር ይመልስልናል። አሁን ወደዛ ወደ እግዚአብሔር ሥራ ወደ ቀድሞው እናረግ ወደ ነበረበት ወደዛ ግለት ወደ ሞላበት እግዚአብሔር አምላካችንን በመውደድ ተነሳስተን እናገለግለው ወደ ነበረበት ወደዛ ተነቃቅተን ስናረግ ወደ ነበርንበት እግዚአብሔር ሊመልሰን መሻቱ ነው ፈቃዱ ነው። ግን መጮህ ያስፈልጋል። ወደ አምላካችን ግን ወየው ወየው እንዳለ ያ ባሪያ መጮህ ያስፈልጋል። ጌታው እርዳኝ ልንለው ይገባል። አንዳንድ ጊዜ ካቅም በላይ የሚሆን ነገር በሕይወታችን የገጠመን ሊመስለን ይችላል። አንዳንድ ጊዜ እግዚአብሔር ግን ሳያውቀው በማንኛችንም ላይ ምንም ነገር አይመጣም። አባታችን ሳያውቅ በፍጹም አይመጣም። ግን እርሱን ስናጣራ በገጠመን ችግር ላይ መፍትሄ አለ። የርሱን ሥራ ግን ለንሰራ እንደተጠራን ማወቅ አለብን። የተቀበልነው የመንፈስ ቅዱስ ስጦታ ካለ ያንን ነገር ልንፈጽመው ይገባል ልናደርገው ይገባል። ይሄኛ አይደለም የተውሶ ነው ከጌታ የመጣ ነው። በታማኝነት ታዘን እርሱን አክብረንበት ልናልፍ ነው ጌታ የሰጠን። አክብረንበት ልናልፍ ነው የሰጠን። አንዳንዴ እንዳልኳችሁ በቃ ማይረቡ ምክንያቶች ሊሆኑ ይችላሉ። በእኛ መልካከት በጊዜው ስፍራን የሚያስለቅቅ ነገር የመጣ ሊመስለን ይችላል። አንድ ጊዜ ዘጸአት ምዕራፍ 24 ላይ ስትመለከቱ የሙሴን ታሪክ ህዝቡን የምታስተምረውና የምታዘውን ቃል ሰጥሃለውና ጽላት ሰጥሃለውና ወደ ተራራው ና አለው እግዚአብሔር ሙሴን። ወደ ተራራው ውጣ አለው እና ከወጣ በኋላ 40 ቀንና 40 ሌሊት ቆይቶ በእግዚአብሔር እጅ የተቀረጸ ጽላት በእግዚአብሔር ጣት የተጻፈ ቃሎቹ ይላል እግዚአብሔር ቃል እሱን ጽፎ ሰጠው። እዛው ከተራራ ሳይወርድ ህዝቡ ግን ፈጥነው ከእግዚአብሔር ሐሳብ ሸሽተዋል ወረድ ጣዖት ሰርተዋል እዛ አለው እና እየወረደ ሳለ ሲወርድ ድንገት የማይገባ ነገር አርገው አገኛቸው። ጣዖት ሰርተው ለጣዖት ይሰግዳሉ የማይገባ ጸያፊ ነገር ሲሰሩአዩ እነዛ ህዝቡም ደግሞ ይሄ ሙሴ ምን እንደሆነ አናውቅምኛና በቃ እዚህ ጋር ጣዖት ሰርተን እንስገድ እናምልክ ብለው ጀምረው ነበር። መታገሳቅቷቸው ነበር 40 ቀንና 40 ሌሊት። በዛን ጊዜ የሆነው ነገር ግን አስደናቂ ነገር ምንድነው? እሱ ለኛ ለትምርታችን አሁን ምንድነው ሙሴ ያደረገው ነገር ነው። ሙሴ ተበሳጨ። በቃ ተቆጣ ይላል እግዚአብሔር ቃል። ተቆጣ ከሁኔታው የተነሳ በጣም ተቆጣ። አይቶ እንዴት እንደዚህ ይደረጋል እግዚአብሔር ከግብጽ ያወጣችሁ አምላክ ይያለ እንዴት እንደዚህ አይነት ስንፍና ታረጋላችሁ ብሎ በእጁ የነበረውን ጽላቱን ወረወረውና ሰባበረው ይላል እግዚአብሔር ቃል። ይሄ ከእግዚአብሔር የመጣ ነው። ጽላቱ እግዚአብሔር የሰጠው ነው። የሰጠበት ምክንያት ህዝቡን ታስተምራለ ህዝቡን ታዛቸዋለ በዚህ ቃል ህይወታቸውን ይመሩታል ያስተካክሉታል። ከኔ ጋር የሚኖሩት በዚህ ቃል እየኖሩ ነው ይሄን እየታዘዙ ነው የሚኖሩት ተብሎ ተሰጥቷል። ከእግዚአብሔር ተሰጠ። ይሄንን መወርወሩ ምክንያቱ ምንድነው? ለኔ ጥያቄ ነው። ሙሴ ምን አስወረወረው ነው? ይሄኮ ካሉበት ነገር የሚያወጣ ነገር ነው። ይሄ ጽላቱ ካሉበት ስንፍና ህዝቡን የሚያወጣ ነገር ነው። ይሄ ከእግዚአብሔር ነው የተሰጠው። የእግዚአብሔር ጣት ነው የሰራው የጻፈው ያንን ነገር የቀረጸው ያንን ነገር የጻፈው። ህዝቡን የሚያነጻ ነገር ይሄ ነው። ቃሉ ነው የሚያርማቸው የሚያስተካክል። ይሄ መወርወርና መሰባበር ነበረበት ወይ? ወረወረውና ሰባበረው ነው ማለት እግዚአብሔር ቃል። አንዳንድ ሰዎች ከሚያዩት ነገር ከሚሰሙት ነገር የነበራቸውን ከእግዚአብሔር የተቀበሉትን የከበረ ነገራቸውን ይወረውሩታል ይጥሉታል። በቃ ምን ዋጋ አለው ይላል ነው። ወንድሞች እናቶች እንዲህ ያረጋችሁ ወንድሞች አላችሁ። አሁን ወደ ጌታ እንመለስ። ማንሳት አለብን። አይወረው ጽላቱ አይወረወርም ነበር። እሱ አይወረወርም። እርሱ ከጌታ የተቀበልነው በአደራ የተሰጠን የእግዚአብሔርን ሥራ ምን ሰራበት ነገር ነው እንጂ እግዚአብሔር እኮ አይቷል። ሰዎቹ እኮ የሚያደርጉትን ነገር አይቷል። በቃ ተው እንደውም አልሰጥህም ይሄን ማለት አይችልም ነበር እንዴ? ሰጪው ራሱ ቶቶ እንደውም አልሰጥህም ቶቶ ይቅር ማለት አይችልም ነበር እንዴ? ሙሴ እንዴት እንደዚህ አለ? በሙሴ ታሪክ እንደዚህ እናል። ከዛ በኋላ ወደ ምዕራፍ 30 ላይ ስትመለከቱ እንደገና ራስ ቀርጻ አምጣ ነው ያለው እንደገና ለመጽሐፍ ጽላት። በሙሴ የተቀረጸ በሙሴ እጅ ነው የተቀረጸ። በመጀመሪያው ግን በእግዚአብሔር እጅ በራሱ ነበር የተቀረጸው ጽላቱ ራሱ። እና ዛሬ አለ የሚባለው ግን በሙሴ እጅ የተቀረጸው ነው። ቅረጽና አምጣ ተብሎ እግዚአብሔር ነው የጻፈበት። እንደዚህ እናረጋለን። ከእግዚአብሔር የተሰጠን ነው፣ እንዲሁ መጣል አንችልም። በአደራ ተጠንቅቀን ልንይዘው ይገባል። ከእግዚአብሔር የተሰጠንን ልና ቢመችም ባይመችም አስቸጋሪ ሁኔታዎች አሉ፣ ከባድ ሁኔታዎች አሉ በመንገዳችን ላይ የሚገጥሙን። በእነዚያ ጊዜያቶችም ግን እግዚአብሔር አለ፣ ሰጪው አብሮን አለ። ያንን ነገር የሰጠን ታገለግላለህ ብሎ የሰጠን የመንፈስ ቅዱስ ስጦታውን የሰጠን ጌታ አብሮን አለ። ስለዚህ ከእርሱ ጋር ሆነን ጉዟችንን ልንቀጥል ይገባናል። አሜን። ተስማማላችሁ? አዎ፣ ጉዟችንን ልንቀጥል ይገባናል። ችግር የለም ማለት አይደለም። ውጣ ውረዶች አሉ፣ አስቸጋሪ ነገሮች አሉ። አዎ፣ የሚታየው ነገር እንደ ሙሴ ሊያስጥለን አይገባም። በቃ ምን ዋጋ አለው? አገልግሎት አገልግሎት የሚያሰኝ ይቅር አገልግሎት ያሉ ሰዎች ብዙ አሉ፣ ብዙ አሉ። አይደለም፣ እሱ አይደለም። አግሪጳን እንዳለው ከጌታ ከእግዚአብሔር የተቀበልከውን ተፈጽመው ዘንድ ተጠንቀቅ በሉልኝ። ተፈጽመው ዘንድ ምክንያቱም ማቴዎስ ላይ 25 ላይ ስትሄዱ መክሊት ሰጥቶ ሄደ ይላል። ስለ እግዚአብሔር መንግስት ሲናገር የእግዚአብሔር ቃል ለአንዱ አምስት፣ ለአንዱ ሁለት፣ ለአንዱ አንድ ሰጥቶ ሄደ። አምስቱ አተረፈና አምስት ይዞ መጣና ለጌታው ሰጠ። ሁለት የነበረው ሁለት አትርፎ ይዞ መጣና ለጌታው ሰጠ። ተቆጣጣሪ አለ። መጨረሻ ላይ የሰጠን ጌታ ይቆጣጠረናል። እግዚአብሔር ነው የሚቆጣጠረው፣ ሰው አይደለም። የሰጠ እግዚአብሔር ራሱ እሱ ራሱ ነው የሚቆጣጠረው። የተመቸን ያልተመቸን ሊመስለን ይችላል። የሰጠው ራሱ ግን በስተመጨረሻ ይቆጣጠረናል። ሰጥቼ ነበር ምን አረከው? አንድ የነበረው ቀበረው ይላል፣ ቀበረው ይላል። አንድ የነበረውን የቀበረውን ሳይሆን ልንመስል የሚገባ ልናተርፍበት ይገባናል። እግዚአብሔር በሚሰጠን በረዳን መጠን አገልግለነው ልናልፍ ይገባናል። እርሱ በሞቱ በመከራው በስቃዩ ካገለገለን እኛ ደግሞ ኃጢአተኞች በድካም ውስጥ ያለን እንዴት በማንኛውም ሁኔታ ስናልፍ ሁኔታችንን የሚረዳ ጌታ ልናገለግለው ይገባናል። ስለዚህ ወንድሞችና እህቶቼ በአገልግሎት ጉልበታችሁ የላላ የደከማችሁ ተስፋ የቆረጣችሁ ወደ አገልግሎታችሁ ተመለሱ። እግዚአብሔር ወደ ሰጣችሁ ነገር ተመለሱ። እግዚአብሔር ሰጥቶኛል ብለን ወደ ጀመርንበት ነገር ወደ ተንቀሳቀስንበት ነገር ግን መሃል ላይ ድንገት በምክንያት ያቋረጥነው ነገር ወደዛ እንመለስ። ተቆጣጣሪ አለ። በስተመጨረሻ ይቆጣጠራል። ጠላት ሐሳቡ ተስፋ እንድንቆርጥ ነው፣ እንድንተው ምንም ዋጋ የለውም ብለን እንድንተው ነው። አዎ እግዚአብሔር ሊያንቀሳቅሰን ይችላል። እግዚአብሔር አንዱን አገልግሎት እያስተላለፍን ወደ ሌላ አገልግሎት እግዚአብሔር በዛ አይነት አሰራር አለ። እንደዛ አይነቱን አይደለም የምለው፣ ነገር ግን ተስፋ ቆርጠንበት ምን ዋጋ አለው ብለን ጣል አድርገነው ወደ ምንሄደው ነገር ነው የምለው። እግዚአብሔር ተቆጣጣሪ ስላለ ተጥሎ የሚኬድ አይደለም አገልግሎት። የተሰጠን ስጦታ ጠያቂ አለ፣ የተውሶ ነው፣ ባደራ ነው እኛ ጋር ያለው፣ እንድንሰራበት ነው። ያ ሰው እንደ ጮኸ። በሶስተኛ ትል የምፈልገው በጌታ የተሰጡ ወንድሞችና እህቶች እግዚአብሔር የጸጋ ስጦታን እንደሚሰጥ የመንፈስ ፍሬን በእኛ ህይወት እንደሚያደርግ ሰዎችን እግዚአብሔር ይሰጣል። ሰዎችን ይሰጣል። የሰው ስጦታ ትልቅ ነው፣ በጣም ትልቅ ነው፣ በጣም ትልቅ ነው። የሰውን ስጦታ ቫልዩን ማወቅ አለብን፣ ዋጋውን ማወቅ አለብን። ብዙ ስለማናቅ ብዙ አይነት ነገሮች አሉ። የሰውን ስጦታ ስለማናቅ እግዚአብሔር ሰውን ይሰጣል። አገልጋዮች በተጨነቁ ጊዜ፣ ግራ በተጋባው ጊዜ፣ እኔ አልፈልግም አልሄድም ባሉ ጊዜ እንደ ሙሴ እሺ አሮንን እሰጥሃለሁ አለው። በቃ አሮን አለ አይደለ? ብቻህን መሆን ያልፈለግከው እሺ አሮንን እሰጥሃለሁ፣ አሮንን ሰጥ። ኤልያስ እኔ በቃኝ 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 ካሁን በኋላ አገልግሎት በቃኝ ብሎ በተንገፈገፈ ጊዜ አሉ። ደግሞ በአንተ አገልግሎት የምታፈራቸው አሉ። ትልልቅ አገልጋዮች አሉ መሰጠ ሰዎች አሉ ተብሏል ተብሏል እነ ኤልሳን ሰጠው ከሱ አገልግሎት በኋላ እነ እዩ ተነሱ ተነሱ ትልልቅ አገልጋዮች ተነሱ እነዛ ሰዎች ከኤልያስ የበለጠ ስራ ሰርተው አለፉ አገልግሎትን አገልግለው አለፉ የሰው ስጦታ አለ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲልካቸው ሁለት ሁለት ያረጋላካቸው ለምን እንደው ብሎ ብላችሁ አስባችሁ ታቃላችሁ 12 አይደሉ ደቀ መዛሙርቱ እና እንዴ በተለያየ ዳይሬክሽን እኮ ቢልካቸው 24 አቅጣጫ ተላኩ ማለት ነው ሁለት ሁለት ካረካቸው ግን 12 አቅጣጫ ብቻ ሆነ እንዴ ታዲያ አንድ አንድ ቢያረጋቸው አይሻልም ነበር ግን ምክንያት አለ ሁለት ሁለት የሚያረጋበት ሁለት ሁለት አድርጎ ነው ይላከው አንዱ ለአንዱ ስጦታ ነው አንዱ ለአንዱ ስጦታ ነው አንዱ ለአንዱ ያስፈልጋል አንዱ ለአንዱ ያስፈልጋል አንዱ ጋር ያለው አንዱ ጋር የለም አንዱ ጋር ያለው አንዱ ጋር የለም ስለዚህ ጌታ አያይዞ ነው ይላካቸው የነበረው እነ ጳውሎስም በአንጾኪያ በነበረችው ቤተክርስቲያን መምህራንና ነቢያት በአንድ ላይ ሲጸልዩ ሳሉ መንፈስ ቅዱስ መጥቶ በመካከላቸው ምን ይላል እግዚአብሔር ቃል ያገለግሉኝ ዘንድ የመረጥኳቸውን ለዩልኝ ብሎ በርናባስንና ጳውሎስን ለዩ ሁለቱን ጸልየው ጾመው ባርከው ላኳቸው ይላል እነሱ ሁለት ሆነው ተላኩ ሁለት ሆነው ተላኩ ቀጥሎ ደግሞ እነሱ ደግሞ እንደገና ጳውሎስና በርናባስ እንደገና ሁለት ሁለት ሆነው ሄዱ ጳውሎስ ሲላስን ይዞ በርናባስ ደግሞ ማርቆስን ይዞ አገልግሎታቸውን ብቻቸውን አልሄዱም ብቻቸውን አልሄዱም ሁለት ሁለት እየሆኑ ነው ሲሄዱ አዲስ ኪዳንም ለማለከተው መጽሐፍ ቅዱስም ብቻውን ለሆነ ወዮለት ይላል ቢወድቅ ማን ያነሳዋል ይላል ቢወድቅ ማን ያነሳዋል ስለዚህ በህብረት ውስጥ ትልቅ በረከት አለ በረከት ስላለ እግዚአብሔር በቃሉ በዳዊት ላይ እንዳዘዘ ወንድሞች በህብረት ቢሆኑ እነሆ መልካም ነው እነሆ ያማረ ነው እንደሚል በዛ በረከት ህይወት ምህረት እንደታዘዘ በማወቅ የወንድሞችን ስጦታ ማወቅ አለብን ወንድሞቻችን ሲጠፉ ምን ያክል ይሰማናል ሲርቁ ምን ያክል ይሰማናል ምን ያክል ይሰማናል ሲያዝኑ ምን ያክል ይሰማናል ሲወድቁ ምን ያክል ይሰማናል ምን ያክል ይሰማናል ምክንያቱም ከወንድሞቻችን ጋር ነው የምናገለግለው ቅድም ፓስተር ሲናገር ብዙ ዲፓርትመንት አለ በቤተ ክርስቲያናችን ውስጥ እነዛ እያንዳንዱ ዲፓርትመንት ውስጥ ግን አንዳንድ ሰው አይደለም ያለው ሶስት ሰዓት ሊስት አለ በእያንዳንዱ ውስጥ በግሩፕ ሆኖ የሚሰራ ነው ማለት በግሩፕ ሆኖ ነው የሚሰራው ምን ያክል ያ እያንዳንዱ ግሩፕ ግን አንዱ ለሌላው ስጦታ እንደሆነ በማሰብ አፕሪሼት በማድረግ ያንን ነገር የእግዚአብሔር ስጦታ አብሬ እንድሰራ የእግዚአብሔርን ስራ የተሰጡ ሰዎች አብሬ እንድሰራ የተሰጡ ሰዎች እያልን ከዛ የተነሳ እንዴት ነው ነገራችን እየሄደ ያለው ያንን የእግዚአብሔር ስጦታ የሰዎች ስጦታ አንዳንድ ጊዜ ድሮ ነበር ክርስትና የሚሉ ሰዎች አይጠፉ ኢትዮጵያ ያለን ነበር አምላካችን ግን ሕያው አምላክ ነው እግዚአብሔር ስሙ ይባረክ ሕያው አምላክ ነው ኢትዮጵያ የነበረን ጊዜ ነው እንጂ ክርስትና ፍቅር ህብረት ኢትዮጵያ የነበረን ጊዜ ነው እንጂ የሚሉ አይጠፉም አረ አምላካችን ሕያው ነው ከርሱ ጋራ ከተስማማን ፊንላንድ እግዚአብሔር የተመሰገነ ይሁን ይመቻል እግዚአብሔር ስሙ ይባረክ በረዶም ይዝነ ምንም ይሁን ይቻላል እግዚአብሔር የተመሰገነ ይሁን ከርሱ ጋራ መንገዳችን የተስማማ ከሆነ ይቻላል ይቻላል ማይቻል ነገር የለም ከጌታ ጋራ ሆነ ይቻላል ስለዚህ ከወንድሞች ጋር ምን አይነት ሁኔታ ውስጥ ነው ያለነው እግዚአብሔር የሰጠን ስጦታ እነዛ ወድቀዋል ወይስ አሉ ተያይዘን ያለነው ስራ መስራት ካቃተን ያ ሰው ስራ መስራት አቃተው ነብዩ መቁረጥ አቃተው ወድቆበት ነው መጥረቢያው ወንድማችን አለ እህታችን አለች አብረው የሚያገለግሉት አሉ ወይ ካሉ አብረናቸው ስራ መስራት እንችላለን ማለት ነው ካሉ ከሌሉ ታዲያ እየጮህን ነው ወይ ወደ ጌታ እየጮህን ነው ከሌሉ እንደዛ ሰው እየጮህን ነው ጠላት እንግዲህ በመጀመሪያ የተነሳው በእግዚአብሔርና በሰው መካከል ነው ያለውን ነገር ነው ያበላሸው ቀጥሎ ስትመለከቱ ሔዋንና አዳምን ከእግዚአብሔር ጋር መሃል እንደገባና እንዳበላሽ ቀጥሎ በልጆቻቸው በሰውና በሰው መካከል ገብቶ ነው ያጣለው። በሰውና በሰው መካከል እግዚአብሔር ደግሞ የሰውና የሰውን ህብረት በጣም ይፈልጋል። እርሱ ከሰው ጋር ያለውን ህብረት እንደሚፈልገው ፍቅር እንዲኖር እንደሚፈልግ ሰዎች እርስ በርሳቸው ፍቅር እንዲኖራቸው ይፈልጋል። ታላቂቱ ትዛዝ እሱ አይደለችም? እግዚአብሔር አምላክን በፍጹም ኃይል በፍጹም ነፍስ ፍጹም ጉልበት ውደድ፣ ባልንጀራህን ደግሞ እንደራስ አድርገ ውደድ ይለለ እግዚአብሔር ቃል። ስለዚህ ጣላት ደግሞ ወንድማማቾች በፍቅር ሲሆኑ አይወድም፣ ሲያያዙ አይወድም፣ አብረው ሲጓዙ አይወድም። እና ምቹን ጊዜ መጠበቁ አይቀርም ለማባላሸት ያንን ህብረት፣ የሰዎችን ህብረት ስለሚጠላ ወንድሞችና አቶች ያንን መንቃት አለብን። ዛሬ ህብረትን ለማቆም አንድነትን ለማቆም በቤተ ክርስቲያን የሚተጉ ስንት ሰዎች ናቸው? ዋጋ ከፍለው አምልኮ በኑሮ በማንነት ነው፣ በቃል ብቻ ሳይሆን ዋጋ ከፍለው አንድነትን ህብረትን ለማቆም የሚተጉ ሰዎች ስንት ናቸው? ዋጋ ከፍለው ይሄም ያልፋል ምንም አይደለም ብለው ዋጋ ከፍለው አንድነትን የእግዚአብሔር ስም እንዳይሰደብ ብለው ዋጋ ከፍለው የሚቆሙ ሰዎች ስንት ናቸው? እነሱ ለጠላት የሚመቹ አይደሉም፣ ለሰይጣንም የሚመቹ አይደሉም። አይመቹም። በቃ የእርሱን ሐሳብ አውቀዋል፣ መለያየት እንደሆነ መከፋፈል እንደሆነ ስለሚያውቁ አይመቹትም። በምንም መንገድ ይምጣባቸው ሐሳብ ሊያስገባ ቢሞክር አይመቹትም። አይቀበሉም ወሬ አይመቹትም። ዋጋ ከፍለው ለጠፋው ሮጠው ሄደው ለመመለስ ጮኸው በአምላካቸው ፊት እንባቸውን አፍስሰው ለጠፋው 99ን ትተው አንዱን ፍለጋ ሄደው ለማምጣት የሚጣጣሩ የሰውን ስጦታ የገባቸው እግዚአብሔር ለሰዎች የከፈለውን ዋጋ የገባቸው ሰዎች። ያ ሰው ቃየልን እግዚአብሔር መጥቶ ምን አለው? አቤል ወንድምህ ወዴት ነው አለው? ወንድምህ ወዴት ነው አለው? እኔ ወንድሜ ጠባቂ ነኝ አለ። አዎ የወንድሞቻችን ጠባቂዎች ነን። እግዚአብሔር ስለማያውቅ እኮ አይደለም የጠየቀው ቃየልን፣ የተፈጠረውን ነገር ስለማያውቅ አይደለም። የወንድሙ ጠባቂ ነው፣ ግን እሱ የወንድሙ አጥፊ ሆኖ ተገኘ። ጠባቂ ነበር መሆኔ። አዎ በሰውና በሰው ያለውን ህብረት ነው ያበላሸው ጠላት። ጌታ ግን ያንን ሊያድስ ይፈልጋል። ዛሬም ያ የወደቀው ወንድም ይነሳል። እግዚአብሔር ስሙ ይባረክ። እግዚአብሔር ይረዳል። የምንችለውን ያክል እንደ እግዚአብሔር ቃል፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር መንፈስ እንንቀሳቀስ። እግዚአብሔር ተአምር ሊያደርግ ይችላል። ብረቱን እንዳንሳፈፈ አይ ያ ነገር ይሆናል ብለ ነው ዘገየ የምትሉት ጉዳይ አይጠፋም። አሁን እግዚአብሔር ብረቱን አንሳፎታል፣ ተአምር አድርጓል። እግዚአብሔር ዛሬም ተአምር ሊያደርግ ይችላል። ያ ጠንካራ ልብ ሊለወጥ ይችላል፣ ሊቀየር ይችላል። እግዚአብሔር ሲሰራ ሲንቀሳቀስ የማይሆን ነገር የለም። ግን እኛ ወደ ጌታ እንጮሃለን ወይ ነው ጥያቄው? እንጮሃለን ወይ? ወንድምህ ወዴት ነው ተብዬ ልጠየቅ እንደምችል ገብቶኝ እጮሃለሁ ወይ? እንጮሃለን ወይ? ስለዚህ ወንድምህ ስጦታ አለ። የመንፈስ ቅዱስ ስጦታ፣ የወንድምና እህቶች ስጦታ አለ። ሃሌሉያ። ስለዚህ ወንድሞቼ የመንፈስ ፍሬ በህይወታችን ሲታይ የተሰጠነን የጸጋ ስጦታ አውቀን በዛ ነገር በታማኝነት ስናገለግል ከወንድሞች ጋር በተቻለ መጠን እግዚአብሔር በረዳን መጠን ህብረት እንደሚገባን ስናደርግ አምልኮ እግዚአብሔር ስሙ ይባረክ መልካም ነው። እግዚአብሔር የሚቀበለው አምልኮ አለ። የመንፈስ ፍሬ በህይወታችን ሳይኖር አምልኮ ብንዘምርስ፣ ረጅም ሰዓት ብንጸልይስ እግዚአብሔር ይቀበለዋል ወይ? እግዚአብሔር የሰጠንን ነገር ችላ ብለን ጣል አድርገን ስናመልክ እግዚአብሔር ይቀበለዋል። የወንድማችን ነገር ግድ ሳይለን የወንድማችን ነገር ተወጥጣል አርገን ስናደርግ ወንድም ይታለ አይደለም እንደሚለን ስንበረከክ ይታለ ይተረከው አይለንም። አምልኮ ጠቅላላ ነገር ነው። የዝማሬ የስብከት ጉዳይ አይደለም። ጠቅላላ ኑሮ ነው አምልኮ። ጠቅላላ ነገራችንን የሚይዝ ነው ጌታ ኢየሱስ ይባርካችሁ። ጸልያለን ጸልያለን።